ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። እንደተለመደው የመጽሐፍ ምሳሌን ጥናታችንን ዛሬም ደግሞ እግዚአብሔር ረድቶን ይዘንላችሁ ቀርበናል። በትላንትናው ምሽት ክፍለ ጊዜ ጥናታችን የባረከንና ያስተማረን መንፈስ ቅዱስ ዛሬም ደግሞ እንዲሁ ከኛ ጋር ነው። ይታደገናል፣ ያስተምረናል፣ ይመራናል። እግዚአብሔር ቸርነቱ ለዘላለም ነውና ምሕረቱን ተማምነን ተደግፈን ወደ ቃሉ ማድ ቀርበናል። ለታላላቆች የሚሆን ቃል አለው፣ ለታናናሾች የሚሆን ቃል አለው። እግዚአብሔር ለዘላለም የተመሰገነ ይሁን። ስቲንዲ ያለን እንጌታችን እና መጋክሶ
ላደረከለ የምናልከ አንዳቸውኝ መጀምባዶነ ታትከለ ያብንካና እጅ ያለ
ስለዚህ ዝማሬ እየተመሰገነ ይሁን። በዝማሬውም ያገለገለን ወንድማችንን ታምራት አይሌን እግዚአብሔር ይባርከው። ወዳጆቼ እግዚአብሔር ስለዋለልን በጎ ውለታ ስላደረገልንም ብዙ ብዙ ነገር ምንድነው የምንከፍለው? ከምዝጋና በቀር የምንለው ነገር የለምና እስቲ እግዚአብሔርን እናመስግነው። ጌታችን ሆይ ከዘላለም ዘመን ጀምረህ እኛን አውቀሃል። እግዚአብሔር አባታችንና አምላካችን ሆይ እጅግ አድርገን እናመሰግናለን። በዚህች በዛሬዋ ዕለት እንኳን ያደረክልን ነገር ብዙ ነው። እግዚአብሔር አባታችንና አምላካችን በዚህች ምሽት ደግሞ በመካከላችን ተገኝ። ለሕይወታችን ዘመን የሚተርፈንን የሚረባንን ቃልህንም ደግሞ ተናገረን። በቀረው የሕይወታችን ዘመን ሁሉ ካንተ ጋር መኖር መራመድም የምንችልበትን ጸጋ ስጠን። ለሌሎችም ደግሞ ምስክር የምንሆንበትን ሕይወት ስጠን። አንተን አስከብረን ማለፍ እንድንችል እግዚአብሔር አምላካችን ሆይ በጥበብና በእውቀት እንድታሳድገን እንለምንሃለን። ቀሪውን ጊዜ ባርክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን። አድማጮች ትላንትናው ምሽት ክፍለ ጊዜ ጥናታችን ከመጽሐፈ ምሳሌ ምዕራፍ 8 ጥበብ ስትጣራ በሚል ርዕስ ላይ ተመርኩዘን አንዳንድ ነጥቦችን ለወጣቱ የሚጠቅመው መልከታችን ይታወሳል። በጥበብ የተመሰለው ክርስቶስ ራሱ ነው። ስለሆነም ጥበብ መውደድ ይተበቀብናል ካል በኋላ ወደ መጨረሻ ላይ ጌታችን ምን አለ? እኔን ያገኘ ህይወትን ያገኛልና ክርስቶስን ያገኘ ህይወትን ያገኛል ማለታችን ይታወሳል። ወደ መጨረሻ ላይ ክርስቶስን የምትጠሉ ከሆነ ግን ህይወትን ጠልታችኋል፣ የእግዚአብሔር ጥበብ ክርስቶስ ነውና ብለን ትምህርታችን መደምደማችን የሚታወስ ነው። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ እግዚአብሔር አምላካችን ደግሞ ታላቅ ቁም ነገርን ያስተምረናል፣ ታላቅም ጥበብን ይሰጠናል። እስቲ አስቀድማችሁ እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 እስከ 5 ያለውን አውጡ። ምሳሌ ምዕራፍ 9 ከቁጥር 1 እስከ 5 ያለውን ተመልከቱ። ወዳጆች አሁን ደግሞ ጥበብ የራሷን የትምህርት ገበታ ወደ አዘጋጀችበት የራሷን የጥበብ ኮሌጅ ወደ ከፈተችበት ምዕራፍ መጣናል። እንደምናስታውሰው ወጣቱ ሰው ለከፍተኛ ትምህርት ዝግጅት ላይ ነው። ሁሉም ነገር ተስተካክሎ አሁን ትምህርቱን ሊቀጥል ነው። እስቲ የጥበብ ኮሌጅን ስለሚያወሳው ክፍል አብረን ከቁጥር 1 እስከ 5 ያለውን እንመልከት። ጥበብ ቤቷን ሰራች፣ ሰባቱንም ምሰሶዎቿን አቆመች፣ ፍሪዳዋን አረደች፣ የወይን ጠጇን ደባለቀች፣ ማዷን አዘጋጀች፣ ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አይምሮ የጎደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የደባለኩትንም የወይን ጠጅ ጠጡ ይላል። ጥበብ የራሷን ክፍል እንደከፈተች ነው ከላይ የተመለከትነው። ትምህርት ቤቱ ሰባት ምሰሶዎች አሉት። ይህን ልብ በሉልኝ። ትምህርት ቤቱ ሰባት ምሰሶዎች አሉት። እኔ እንደማስበው ደግሞ ሰባት የፍጽምና ምሳሌ ነው። እንዲህም ማለት ከዚያ ኮሌጅ የህይወት ወይም ደግሞ ለህይወት የሚያስፈልገው ማንኛውንም አይነት ትምህርት መገብየት ወይም ደግሞ ማግኘት ይቻላል ማለት ነው። የመማርን አስፈላጊነት አሳንሰን መመልከት የለብንም። አንዳንድ ሰዎች ጌታ ኢየሱስ ደቀ መዛሙርቱ እንዲሆኑ የመረጠው ያልተማሩ ሰዎችን ነበር። ስለሆነም መማር ወይም አለመማር ይህን ያህል አስፈላጊ አይደለም የሚል አቋም አላቸው። ይሁን እንጂ ትምህርት ጠቃሚ ነው። የተማረ ሰው ሆኖ መገኘት ደግሞ የረጅም ጊዜ ልፋትና ጥረትን ይጠይቃል። እንደሚታወቀው ሐዋርያቱ ከጌታ ኢየሱስ ክርስቶስ ጋር 3 ዓመት አሳልፈዋል። ያን ያክል ጊዜ ከርሱ ጋር ያሳለፉ ሰዎችን ደግሞ አልተማሩም ማለት ያስቸግራል። አይደለም እንዴ? ዓለም አይታ ከማታውቀው ታላቅ አስተማሪ ተምረዋልና እነዚህ ሰዎች የሚያስፈልገውን ትምህርት ሁሉ አግኝተዋል። አስተዋላችሁ? እነዚህ ደቀ መዛሙርት ከጌታ ኢየሱስ ክርስቶስ እግር ስር ስለነበሩ ታላቅን ትምህርት ከርሱ አግኝተዋል። ሐዋርያው ጳውሎስ በዘመኑ ከነበሩ ምርጥ ትምህርት ቤቶች ባንዱ ከፍተኛ ትምህርቱን የተከታተለ ሰው ነበር። ከዚህ ቀደም እንደተመለከትነው ጥበብ ጌታ ኢየሱስ ክርስቶስን ትወክላለች። እርሱ ደግሞ የተሟላና ፍጹም ትምህርት በመስጠት የታወቀ መምህር ነው። እግዚአብሔር ይመስገን። ፍሪዳዋን አረደች፣ የወይን ጠጇን ደባለቀች፣ ማዷን አዘጋጀች ይላል ቃሉ። በእርሷ በኩል የሚፈለገውን ሁሉ አቅርባለች። የቀረው የኛ ተሳታፊነት ብቻ ነው። ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ጠራች ይላል። ወገኖቼ በዚህ ምድር እስካለን ድረስ የግብዣ ጥሪ ይደርሰናል። ብዙ ጊዜ ግን የግብዣው ጥሪ የሚደርሳቸው ወገኖች አይቀበሉትም። አላፊ አግዳሚውን ሁሉ ወደ ግብዣው ቦታ እንዲያመጧቸው አገልጋዮች የሚላኩትም በዚህ ምክንያት ነው። እስቲ በኋላ ጊዜ ካላችሁ ማቴዎስ ምዕራፍ 22 ከቁጥር 1 እስከ 14 ያለውን ስፍራ ተመልከቱ። ማቴዎስ ምዕራፍ 22 ከቁጥር 1 እስከ 14 ያለውን ልብ ይሏል። እንግዲህ እንደ አገልጋይነታችን ከእግዚአብሔር ጋር ታረቁ የሚል መልእክታችንን ለሰዎች ሁሉ እናድርስ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል ሐዋርያው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ልብ ይሏል። ሁለተኛ ቆሮንቶስ ምዕራፍ 5
ቁጥር 20 ነ ተመልከቱ። ምናልባትም ወገኖቼ ይህ መልእክት ከምን ጊዜውም ይልቅ በዚህ ባለንበት ዘመን በስፋት እየተዳረሰ ነው። ሰዎች ወደ ጌታ ኢየሱስ ክርስቶስ እንዲመጡና ከርሱም እንዲማሩ ጥሪው ወደ ዓለም ሁሉ ዳርቻዎች ይደርሷል። እስቲ አሁን አለፍ ብለን ቁጥር 6 እንመልከት። አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋልም መንገድ ሂዱ ይላል። አንዳንድ ሁሉን እናውቃለን ባዮች መስማት አይፈልጉም። አንዳንዶች ሰዎች ደግሞ ፌዘኞች ናቸው። ከእንዲህ አይነት ሰዎች ጋር በፍጹም ጊዜን ማባከን አይገባም። በየትኛውም ቤተ ክርስቲያን ብትሄዱ የእግዚአብሔርን ቃል የሚቃወሙ ሰዎች ታገኛላችሁ። ታዲያ የእግዚአብሔርን ቃል እንዲቀበሉ እነዚህን ሰዎች ማስገደድ ይቻላልን? በፍጹም አይቻልም ወገኖቼ። ጌታ ኢየሱስ እንቆቻችሁን በሪያዎች ፊት አትጣሉ በማለት የሰጠንን ምክር መዘንጋት የለብንም። ፌዘኛን የሚገስጽ ለራሱ ስድብን ይቀበላል፣ ኃጢንም የሚዘልፍ ነውርን ያገኛል። ፌዘኛን አትገስጽ፣ እንዳይጠላ ጠቢብን ገስጽ ይወድህማል። ለጠቢብ ሰው ትምህርትን ስጠው ጥበብንም ያበዛል፣ ጽድቅንም አስተምረው እውቀትንም ያበዛል ይላል። ከቁጥር 7 እስከ 9 ያለውን ስፍራ ልብ በሉ። አንዳንድ ሰዎች ወገኖቼ የእግዚአብሔርን ቃል ስለነገራቸው ብቻ ይጠሏቸዋል በቃ። አንዳንዶች ደግሞ ጠባቦች፣ ባዶችና ሳያውቁ ያወቁ ስለሆኑ የእግዚአብሔርን ቃል አይቀበሉም። እኔ ይህ ብዙ ጊዜ ይገርመኛል። ይህ በዘመናት ሁሉ የታየ እውነት ነው። አንድ ሰው ባወቀ መጠን አለማወቁንና ውስንነቱንም በዚያው ልክ ይረዳል። አንድ በጣም የማከብራቸውና የማደንቃቸው ታላቅ ሰባኪና ምሁር መጽሐፍ ቅዱስን ይበልጥ ባነበብኩና ባጠናሁት መጠን የዚያኑ ያክል አላዋቂነቴን ተረድቻለሁ የሚል አባባል ነበራቸው። አስገርማችሁ ምን ወገኖቼ? እኛም ብንሆን መጽሐፍ ቅዱስን ይበልጥ ባጠናነውና ይበልጥ ያወቅነው በመሰለን መጠን ይበልጥ አዲስና ተናፋቂ ይሆንብናል። ፌዘኛውና ቀልደኛው ግን የእግዚአብሔርን ቃል መማር አይፈልግም። ከርሱ ጋር የምናሳልፈው ጊዜ የባከነ ጊዜ ነው። እስቲ አሁን ደግሞ አለፍ ብለን ቁጥር 10 እንመልከት። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱስንም ማወቅ ማስተዋል ነው ይላል። ምናልባትም አንዳንዶቻችሁ ይህንንም አበበ ቀደም ብለን ሰምተነው የለም እንዴ ትሉኝ ይሆናል። በአሁኑ ጊዜ ወጣት የሆነው ሰው በሕፃንነቱ ቤት በነበረበት ጊዜ የተሰጠው የመጀመሪያ ትምህርት የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብንና ተግሳጽን ይንቃሉ የሚል ነበር። ምሳሌ ምዕራፍ 1 ቁጥር 7ን ተመልከቱ። አሁን ደግሞ አድጎ ጎልምሶ ጥበብ ኮሌጅ ውስጥ የመጀመሪያ ዓመት ተማሪ በሆነበት ጊዜም ቢሆን የትምህርቱ መጀመሪያ እንዲሆን የታሰበው የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው የሚለው ነው። ማንኛችንም ብንሆን ከዚህ ነጥብ መጀመር ይኖርብናል። እኔም ሆንኩና አንተ ማለቴ ነው። ከዚህ ነጥብ ካልጀመርን ገና አልጀመርንም ማለቴ ነው። እውነቴን ነው የምላችሁ፣ የቱንም ያክል በጌታ ቤት ውስጥ አሳልፉ እድሜም ቁጠሩ፣ ከዚህ ነጥብ እኔና እናንተ መጀመር ያስፈልገናል። የፈለገውን ያክል ትልቅና ምሁር ነኝ ብሎ ቢያስብም አንድ ሰው እግዚአብሔር የሌለው ሰው ሞኝ ነው። በቃ እኔማ በቃው። በዚህ ባለንበት ዘመን ከመቼውም ጊዜ ይልቅ ለምቾትና ለዋስትና ብዙ እንጨነቃለን። ለዚህም እንዲረዳን ገንዘባችንን ባንክ እናስቀምጣለን፣ የተለያዩ ኢንሹራንሶችን እንገነባለን። በመሰረቱ ይህ ነገር ትክክል ነው፣ ሊበረታታም የሚገባው ጉዳይ ነው። ግን ወገኖቼ ስለ ዘላለማዊው ዓለም ስምን አስባችኋል? ለዚያ የሚሆን ኢንሹራንስ ወይም ዋስትና አላችሁን? ያለ እግዚአብሔር መኖር ምንኛ ሞኝነት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም የተመሰገነ ይሁን። እስቲ አሁን ደግሞ አለፍ ብለን ቁጥር 11 እና 12 እንመልከት። ዘመንህ በኔ ይበዛልና የሕይወትህም ዕድሜ ይጨምርልሃልና ጠቢብ ብትሆን ለራስህ ጠቢብ ትሆናለህ፣ ፌዘኛም ብትሆን ፌዘኛነትህን ለብቻህ ትሸከማለህ ይላል። ወዳጆቼ ጥበበኛና አስተዋይ ነን የምንል ከሆነ ስለ ዘላለማዊ ነገራችንም ማሰብ ይኖርብናል። በእንዲህ አይነት ጉዳዮች የምናፌስ ከሆነ ግን የምንጎዳው ራሳችንን እንጂ ሌላውን ሰው ሊሆን አይችልም። ለራሳችን መልካም ነው ብለን በመናስቡ መንገድ የምንጓዝ ከሆነ የኋላ ኋላ መክሰራችን አይቀርም። በአንድ ወቅት በአንድ ስፍራ ካገለገልኩ በኋላ አንድ ሰው መጥቶ ስማቱ አበበ ስለ ዘላለም ሕይወት ወይም ኢየሱስን ስለ መቀበል የምታሰማው ስብከት ምንም ደንታ አይሰጠኝም። ምናልባት ላንዳንዶች ይጠቅማቸው ይሆናል። እኔ ግን ጭራሹኑ በእግዚአብሔር መኖር እንኳ ስለማላምን በፍጹም አይጠቅመኝም አለኝ። ኮራ እያለ ደረቱንም እየነፋ እያሳየኝ፣ እኔም በጌታዬ ኮራ እያልኩኝ እንዲህ ስል መለስኩለት፣ አንተ እንደምትለው እግዚአብሔር የሚባል ነገር ከሌለ የኔም ያንተም ቦታ እንዲሆናል። እግዚአብሔር ካለና ስለ ዘላለም ሕይወት የምሰብከው ሁሉ ትክክል ከሆነ ግን አንተ ትከስራለህ፣ እኔ ግን ተጠቃሚ ሆናለሁ በማለት መለስኩለት። ሌላ በእግዚአብሔር ልውና የሚያምን ሰው ደግሞ መጽሐፍ ቅዱስ ትክክል ቢሆንስ የሚለውን ሐሳብ ባስጨንቀኝ ኖሮ አርፌና ተደላድዬ ቀመጥ ነበር ማለቱን አስታውሳለሁ። ከዚህ በመቀጠል ደግሞ የሰነፏ ሴት ትምህርት ቤት ምን እንደሚመስል ከቁጥር 13 እና 14 አብረን እንመለከታለን። ሰነፍ ሴት ህውከተኛ ናት፣ ሐሳብ የላትም፣ አንዳችም አታውቅም። በቤቷ ደጅ በከተማይቱ ከፍተኛ ስፍራ በወንበር ላይ ትቀመጣለች ይላል። እንደ ጥበብ ሁሉ ሰነፏ ሴትም የራሷ ትምህርት ቤት አላት። ይገርመኛል። እንደ ጥበብ በየጎዳናውና በየአውራ መንገዱ እየዞረች ማጣራት አይኖርባትም። ምክንያቱም ከንቶችና አላዋቂዎች እርሷ ወዳለችበት ስፍራ ይመጡላታልና። እስቲ ቀጠል አድርገን ደግሞ ከቁጥር 16 እስከ 18 ያለውን እንመልከት። አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አይምሮ የጎደለውንም እንዲህ አለች፣ የስርቆት ውሃ ይጣፍጣል፣ የተሸሸገም እንጀራ ደስ ያሰኛል። ነገር ግን እርሱ ሙታን ከዚያ እንዳሉ እድመኞቿን በሲኦል ጥልቀት እንዳሉ አያውቅም ይላል። ከእኛ በላይ ወገኖቼ አዋቂነት ላሳር ከሚሉት መካከል በአጓጉል መንገድ የተጠላለፉ ምን ያህል ይሆኑ? ፍጻሜያቸው የጥፋት ፍጻሜ የሆነባቸው ምን ያህሎቹ ይሆኑ? ከሰነፏ ሴት ትምህርት ቤት የሚማሩ ተማሪዎች ምን ጊዜም ፍጻሜያቸው አያምርም። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህን የመጽሐፈ ምሳሌ ምዕራፍ 9 ትምህርታችንን እዚህ ላይ አገባደን። አሁን በቀረን ጊዜ ደግሞ ወደ ምዕራፍ 10 ከመሸጋገራችን በፊት ይህንን ዝማሬ እንጋብዛችኋለን።
አረፍ ያለው ነገር አይኑ ነው ረስቻለሁ
እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። አሁን ደግሞ በቀሪው ጊዜያችን የምዕራፍ 10ን ትምህርት እስከ ቁጥር 4 አብረን እንመለከታለን። አሁን ወደ መጽሐፍ ሁለተኛ ክፍል መጥተናል። አሁንም ቢሆን ለወጣቱ አንዳንድ የህይወት መመሪያዎች ሲሰጡት እንመለከታለን። ይህን ትምህርት እኔና እናንተም ብንሆን ከክርስቶስ ልንማረው ይገባል። እንዲህ ይላል፣ ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን ለናቱ ሐዘን ነው ይላል። ጠቢብ ልጅ አባቱን ደስ ያሰኛል የሚለውን ቃል በደንብ ተመልከቱ። አንድ አባት ልጁ በሚገባ ትምህርቱን ከተማረለት፣ በትምህርቱም ጥሩ ውጤት ካስመዘገበ፣ በሚያስነቅፍና ከሚያስነውር ነገር ከራቀ፣ አባቱ ላገኘው ሁሉ ስለ ልጁ ደግሞ ደጋግሞ ማውራት ምን ያህል ደስ እንደሚለው አስተውላችኋልን? ልጄ በትምህርቱ ሰነፍ በምግባሩ ምብልሹ ከሆነስ ስለ ልጅ በተነሳ ጊዜ ሁሉ አባቱ ያፍራል፣ ይሳቀቃል፣ ይሸማቀቃል። የግድ ካልሆነበት በቀር ስለ ልጁ አያወራም አይደለም እንዴ? ሰነፍ ልጅ ለናቱ ሐዘን ነው ይላል። አባት ስላሳፋሪ ልጁ ከመናገር የመቆጠቡን ያህል እናት በየሄደችበት ሁሉ ስለ ልጇ ያላትን ሐዘን ታወራለች። እናት አያስችላትም፣ ለልጇ መፍትሄ ያገኘች እየመሰላት ላገኘች ሁሉ ሐዘኗን ትገልጻለች። አንድ ልጅ ጠቢብ ሊሆን ይችላል ወይም ደግሞ ሰነፍ ሊሆን ይችላል፣ ከሁለቱ የተለየ ሊሆን አይችልም። ቁጥር 2 እንዲህ ይላል፣ በኃጢአት የተገኘ መዝገብ ጥቅም የለውም፣ ጻድቅ ግን ከሞት ይድናል ይላል። ሰዎች ሀብታቸው የቱንም ያክል ቢበዛ እዚሁ ጥለውት ይሄዳሉ። እዚህ ያሉ ደስ ብሏቸው አልተጠቀሙበትም፣ ከዚህ ዓለም ሲሰናበቱ ይዘውትም አይሄዱም። ጽድቅ ግን ከሞት ያድናል ይላል። ክርስቶስ ጥበብ ብቻ ሳይሆን እርቅ ሆኖልናል። ስለሆነም በርሱ የሚያምን ሁሉ የዘላለም ሕይወት ይኖረዋል እንጂ አይጠፋም ማለትም አይሞትም። ዮሐንስ ምዕራፍ 3 ቁጥር 16ን በኋላ ተመልከቱ። እግዚአብሔር የጻድቁን ነፍስ አይሰብርም ይላል ቁጥር 3። እግዚአብሔር የጻድቁን ነፍስ አይሰብርም፣ የኃጥያንን ምኞት ግን ይገለብጣል ይላል። አንዳንድ ምሳሌዎች ለሰው ሁሉ የሚሆኑ ናቸው። አንዳንዶቹ ግን መጽሐፍ ቅዱስ ውስጥ ላሉ አንዳንድ ገጸ ባህሪያት የሚሆኑ ወይም የሚስማሙ ናቸው በማለት ቀደም ብዬ መናገሬን ታስታውሳላችሁ። ስለሆነም እግዚአብሔር የጻድቁን ነፍስ አይሰብርም የሚለውን ቃል ስናስብ ቶሎ ወደ አእምሯችን የሚመጣው ዮሴፍ ሊሆን ይችላል። እንደምታውቁት ወገኖቼ ዮሴፍ ወደ ግብጽ ተሽጦ ነበር። ነገር ሁሉ ያለቀለትና እግዚአብሔርም ከርሱ የራቀ መስሎት ነበር። ያም ሆኖ በእግዚአብሔር እምነት ነበረው። በሁኔታዎች ውስጥ ሁሉ እግዚአብሔር እንዳልተለየው መረዳት ይቻላል። የኋላ ኋላ በእግዚአብሔር ጊዜ ከእስር ቤት ወጥቶ የግብጽ ጠቅላይ ሚኒስቴር ለመሆን በቅቷል። እስቲ የዛሬውን የመጨረሻ ክፍላችንን የሆነውን ቁጥር 4ን አብረን እንመልከት። እንዲህ ይላል፣ የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች ይላል። ሰዎች ምን ያህል የተለያዩ ናቸው! አንዳንድ ክርስቲያኖች ሲበዛ ደጎችና ያላቸው ማካፈል የሚወዱ ናቸው። አንዳንዶች ደግሞ የዚያኑ ያክል ሲበዛ ንፉግና ሁሉን ለኔ ባዮች ናቸው። በጣም የሚገርመው ደግሞ ሕይወት ለንፉጎች ንፉግ ትሆንባቸዋለች። ሕይወት አናሳና ፍሬ ቢስ ትሆንባቸዋለች። ለደግና ለጋስ ሰዎች ሕይወት ምንጊዜም ቢሆን ሙሉ ናት፣ ደግ ናት። እግዚአብሔር ይክበር ይመስገን። አብርሃም ደግ ሰው ነበር። የምትፈልገውን መሬት ውሰድ፣ እኔ ደግሞ ቀሪውን ወስዳለሁ በማለት ለሎጥ የነገረውም ደግ ስለነበር ነው። ለመሆኑ ከኛ መካከል ምርጫን ለሌሎች የሚተው የትኛው ሰው ነው? ዛሬ እንዲህ ካደረገ ያ ሰው በርግጥ ደግ መሆን አለበት። አብርሃም የደረሰው መሬት ለምንም የማይጠቅም መሬት ነበር። ሎጥ ግን በሰዎች አይን ያማረውንና ለመስሎ የሚታየውን መሬት መረጠ። በመጨረሻ ግን ሁሉንም አጣ፣ ሁሉንም ከሰረ። የትጉ እጅ ግን ባለጠጋ ታደርጋለች ይላል። እምነትና ስንፍና በፍጹም አብረው አይሄዱም። ሰነፍ ክርስቲያን በእግዚአብሔር ላይ ጽኑ እምነት ያለው ክርስቲያን አይደለም። አስተዋላችሁ? ሰነፍ ክርስቲያን በእግዚአብሔር ላይ ጽኑ እምነት ያለው ክርስቲያን አይደለም። ትጉ ሰው በርትቶ ይሰራል። በፍጹም የሌሎችን እጅ ማየት አይፈልግም። ይህን ሳስብ ትዝ የሚለኝ የሐዋርያው ጳውሎስ ነው። ጳውሎስ ታታሪና ብርቱ ሠራተኛ እንጂ በፍጹም ሰነፍ አገልጋይ አልነበረም። እኔና እናንተንም እግዚአብሔር የምናስተውል ታታሪዎችና ብርቱ ሠራተኞች ያድርገን። አዎ ወዳጆቼ፣ እኔና እናንተ የእግዚአብሔር ቤተ መቅደሶች ነን። ስለዚህ እግዚአብሔርን በዚህ ቤተ መቅደሳችን እያሳዘን ነው፣ እንዲሁ እግዚአብሔርንም የሚያስከፋ ነገር እየሰራንበት ስፍራችንን እንዳናጣ በእርሱ ፊትም ደግሞ በረከትን እንዳናጣ እንጠንቀቅ። እግዚአብሔር አስተዋዮች ያድርገን።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።